ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ናይስልኝ አድማጮቻችን እንደምን ሰነበታችኋል? ዛሬ ቀኑ መስከረም 14 ቀን 2014 15 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። በቅድሚያ ሰኞና ማክሰኞ የሚከበሩን የደመራና የመስቀልን በዓል ምክንያት በማድረግ ኮዲሁ እንኳን አደረሳችሁ ለ2015 የመስቀል ደመራ የደመራ መስቀል በዓል እንኳን አደረሳችሁ ለማለት እንፈልጋለን። ነገም የሞሊድ በዓል አለ ነገ ነው መሰለኝ የሚከበረው 15 ለስለምና ተከታዮች ወገኖቻችንን እንደዚሁ እንኳን ለሞልጁ በዓል በደህና ደረሳችሁን ለማለት እንፈልጋለን። ይስማል አይደል ማሸናፊ?
አዎ
በደ እንግዲህ ሳምንታችን በተለያየ መልኩ ነው የተጀመረው። ለማንኛቸውም እስቲ ወደ ሌላ ቦታ እንደው አንዳንድ ጊዜ ሳቅ ማለትም ጥሩ ነውና እችን አዳምጠን ወደ ውይይታችን ንግባ። አድማጮች
እሽጥሩ ሰከንድ የሚያደርግ በርካታ ስላውጣ ይቅርና አብይ ባለፉት 4 አመታት ብልጽግናን ስለመራ አሁን ይበቃዋል። ካብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ስጣው። እንደዚህ አይነት ሐሳብ ያለ ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ ድልንስት
ዲሞክራሲያዊ መሆን ያለበት የሚል ሐሳብ አስተዋል። በነገራችን
እንደዚህ አይነት ሐሳብ ያለ ሰው ካለ ጸጥታ የብዙ ሰዎች የሚታዘቡት ምርጫ ነው ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሐሳብ ያለ ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ ድልንስት
አሁን እውነት ለመናገር በስ
አስማጆች እንግዲህ ቀደም ብለን የሰማችሁት ጠቅላይ ሚኒስትር አብይ ከስድስት በፊት አዳምጠዋል አይደል?
አዎ አዳምጠዋል፣ አስታውሰዋል። እኔንም ሰሞኑንም ምርጫ ቦርድ እንትኑን ካወጣ በኋላ የተለያየ ቦታ ላይ ሰምቼዋለሁ።
እንደውም ለሱ ነው ያመጣሁትም ይህን ነገር ያመጣሁት። ከስድስት ወር በኋላ የምርጫ ቦርድ ወይዘሪት ብርቱካን የመንግስት ባለስልጣን ሆኖ የድርጅቱ መሪ ሆኖ ለእጩ የሚሆን ሰው አስመራጭ መሆን አይችልም፣ ትክክል አይደለም የሰራችሁት፣ የሰራችሁት ትክክል ስላልሆነ በሚቀጥለው ጉባኤያችሁ ላይ አስተካክሉ፣ አስታውስ፣ አርሙ፣ ወይንም ደግሞ እንደገና አካሂዱ፣ ትክክል ህገ ወጥ ነው አላለችም። በወይዘሪት ብርቱካን ላይ ቅራኔና ቀዋሚ ያለኝ እኔ ውሳኔዋ በሙሉ መንግስት ያልሆነ ፓርቲ በህጋዊነት የሌለው ፓርቲ መንግስት ሆኖ እንዲመራ፣ ከዛ በኋላ ደግሞ ህገወጥ በሆነ መልኩ የተመረጠን የድርጅት መሪ እንደ መሪ አድርጋ ጠቅላይ ሚኒስትር እንዲሆን እድል የሰጠች በመሆኗ መስራት የነበረባትን አልሰራችም። እና እኔ አንደኛ ነገር ለምን ስድስት ወር ፈጀባት? ሁለተኛስ አሁንም ቢሆን እንደ ሌሎቹ ፓርቲዎች እንደተሰረዙት በሰጧችሁ ጊዜ ገደብ አላደረጋችሁምና ተሰረዛችኋል፣ ወረቀት አላስተካከላችሁም ተሰረዛችኋል እያለች አንድ አራት አምስት ፓርቲዎች የሰረዘቻቸው ታስታውሰ፣ የእነ ልደቱ ፓርቲ፣ የእነ አቶ ይልቃል ፓርቲ፣ ሌላ ደግሞ አንድ ሶስት አራት ፓርቲዎች በደመኛ ሀገራዊ ሀገር አቀፍ የሆነ ፕሮግራም የነበራቸውና እነሱን ያፈረሰችውን ያህል ይህኛውን ድጋሚ አድርጉም አይደለም፣ በሚቀጥለው ጉባኤያችሁ ላይ ማለት ከሁለት ዓመት በኋላ በሚደረገው ጉባኤያችሁ ላይ እርምት አድርጉ ነው ያለችው። እንዴት አየሁ? አጠር አድርግና ወደ ሌላ ጉዳይ እንሄዳለን። ይህን ነገር ባለፈው ሳምንት አነሷለሁ ብዬ ነበርና
በአጭሩ የምርጫ ህግ አለ። የምርጫ ህጉ ፓርቲዎች እንዴት ምርጫ ማድረግ እንዳለባቸው ይደነግጋል። ከዛ መሰረት አስመራጭ የፓርቲ አመራሮች ሲመረጡ ምርጫው ላይ የሚወዳደረው ሰውዬ አስመራጭ ሆነው እንዲቀርብ አይፈቅድም። የፓርቲዎች ህግ ደግሞ ይህንን የምርጫ ህግ መሰረት አድርጎ ስለሆነ የሚወጣው የፓርቲም ህግ አይፈቅድም። የፓርቲውንም የምርጫ ቦርድ የምርጫ ህግንም የተላለፈ ድንግግ ነው። ስለዚህ ሊታዘብ እኮ ይሄዳል። የምርጫ ቦርድ ሰው ጉባኤው ላይ ይገኛል እኮ። የሚገኘው በምርጫ ህጉ መሰረትና በፓርቲው መተዳደሪያ ደንብ መሰረት የተካሄደ መሆኑን በዛ መሰረት ካልተካሄደ ትክክል አይደለም እንዲል ነው። ሌላ ለላንቲካ አይደለም እኮ እዛ የሚገኙ ተገኙ። የምርጫ ህጉም ተላለፈ፣ የራሱ የፓርቲ መተዳደሪያ ደንብም ተላለፈ። ከዛ በኋላ ሄደው አይ እዛ ጋር ቁጭ ብለን ደንብ ህግ ላል የፓርቲያቸው መተዳደሪያ ደንብ ከምርጫ ህጉ የመነጨ ኮንትራዲክት ማድረግ ስለሌለበት ይህን ይላል፣ ስለዚህ ትክክል አይደለም ብለው ወዲያውኑ በ15 ቀን ውስጥ ሌላ ምርጫ አድርጉ ማለት ነበረባቸው። አላደረጉም። ሱኮ ነው የሚገርመው ነገር። አንድ ስድስት ወር ቆይቶ ሁለት ህገ ወጥ ነው። ህግ ተላልፏል፣ ግን ህገ ወጥ ቢሆንም ግን ህጋዊ አድርጌዋለሁ ያለችው ህገ ወጥ ነው፣ ግን እኔ ህጋዊ አድርጌዋለሁ ያለችበት ነው። እንግዲህ ያው ታሪክ ይመዘግበዋል።
እንደሱ ማለት የምንችለው እንግዲህ ሳምንታችን የጦርነትና የመከራ ስቃይ የሆነበት ነው። በሰሜኑ ክፍል በትግራይ ክልላዊ መንግስትና በኢትዮጵያ ፌዴራል መንግስት መሀል የተጀመረው ጦርነት አንድ ወር ቀረው። በነገራችሁ አንድ ወር ነው ይቀራል ነው ምናምን ቀኖች ናቸው ይቀሩት። አመት ሊሆን ሁለት አመት ነው። አዎ አንድ ወር ነው ይቀረው ማለት ነው። እና
አንድ ወር ነው ይቀረው
ሁለት አመት ሊሞላ አሁን በተለያዩ ክልሎች በደቡብ ቆቦ፣ ወልዲያ፣ ደቡብ ምዕራብ ማይጸብሪ፣ አደርቃይ፣ ደደቢት፣ ሽራሮ፣ ራማ፣ ዘላምበሳ በቃ ምን አንዳንዴ እነሱ ማንበቡ ራሱ ከተለያዩ ቦታዎች ላይ ስትሰማው ማንበቡ ራሱም ከመርዘማቸው ቦታ በላይ ማንበቡ ራሱ ይደክማል።
ሰፊ ነው ግንባሩ፣
በጣም ሰፊ
ዙሪያውን ስለሆነ ግንባሮቹ ሰፊ ነው።
ይሄኛው ደግሞ ካለፈው ሰኞ ጀምሮ አሁን እኛ ቅሬታ ስንሰራ እነዚህ የሰፉ እንትኖች ግንባሮች አልነበሩ። ሰኞ ለታ ነው መሰለኝ በኤርትራ መንግስትና በኢትዮጵያ መንግስት ወታደሮች አማካኝነት ወደ ትግራይ ክልል መግባት የተጀመረውና ይሄ ራሱን የቻለ ከባድ ነው። አሁን ደግሞ ትላንትና ትላንት ከትላንት ወዲያ በአፈር በኩልም እንደዚሁ ያሉ ጦርነቶች አሉና እንግዲህ እነዚህን ነገሮች ስትመለከታቸው በቃ የሚያሳዝነው አሁን ሰው ከግራም ከቀኝም ያወራዋል። የሚሞቱትን ሰዎች ወገኖችን ሳይሆን የሚያሳስባቸው ምን ያህል መሬት ተያዘ፣ ምን ያህል መሬት አልተያዘም፣ በስንት ቀን ጨርሶ መቀሌ ይገባል እና ነከሌ ተን ያደርጋል ታሰራሉ። ትግራይ ሰራዊትም ትጥቁን ይፈታል እናስፈታለን የሚልና አንዳንዴ እርግጠኛ የማነበውን ያነበኩት ትክክል ነኝ ወይንም ደግሞ የሰማሁት ትክክል ነው ወይስ ከሚል ድረስ የሚያደርግ እንዴት አየሁ አንተ በጥቅሉ አሁን በሱ ሲንጀምርም የግንባሮቹ ሁኔታ
እንግዲህ አሁን አንድ ባንድ በዚህ ግንባር የሚለው ዝርዝር ውስጥ መግባት ብዙም ጥቅም የለውም። ወታደራዊ ኮማንዶቹ አናፊዎቹ ይስቱበት። ግን በአጠቃላይ በቅርቡ እንኳን ከተከዘ እስከ ኢሮፕ፣ ከዛ በፊት ደግሞ እስከ ታች እስከ ጎንደር ድንበር ድረስ ማይጸብሪ ለዳርካይ ድረስ በኋላ ደግሞ በዚህ በዛላምበሳም በራማም ግንባሮች አሉ። አሁን ደግሞ አሁን አንተ ቀደም እንዳልከው በአፋር በኩል አሁን በጣም የሚገርመኝ ነገር የልደቱ አያሌው ኦፍኮርስ ጥሩ አድርጎ ገልጾታል። ማውራት አያስፈልግም፣ ብዙ ሰው ተመልክቶታል ብዬ ገምታለሁ። ምን ይታየኛል? የኢትዮጵያ መንግስት ተዋጋልኝ ብሎ ውክልና ውክልና ሰጥቷል። በየትኛውም ሀገር ጦርነት ላይ ውክልና ተሰጥቶ አይታወቅም። የትኛውም መንግስት ሌላ አንድ ጠላት የራሱ የሆነ ሞቲቭ ኢትዮጵያ ላይ ወይም ትግራይ ላይ የራሱ የሆነ አላማ የማጥፋት የማተራመስ አላማ ላለው ሰው ቀኝ እጄን ሰጥቻለሁ የተባለበት ምናልባት በዓለም ታሪክ ውስጥ የመጀመሪያው ነው የሚጻፈው።
ትክክል።
እና ከሁሉም የሚገርመው ይሄ ነው። ከዛ እንግዲህ ጥይት ነው የሚተኮሰው፣ ሰው ነው የሚያልቀው። እንዳልከው የጦርነት አስከፊ ገጽታው ይሄ ነው። የሚያልቀው ወጣት የተዋጊ ኃይል አብዛኛው ቅድሜው ከአርባ ዓመት በታች የሆነ ነው። ደግሞ አብዛኛው ወደ 90% የሚሆነው ደግሞ ከ30 በታች የሆነው ነው። ለጋ ተስፋ የሚጠብቅ ወጣት ነው። በአሁኑ ጊዜ ደግሞ ያሉ ወጣቶች በተለይ የትግራይ ተዋጊዎች ውትድርና ተቀጥረው አይደለም እየተዋጉ ያሉት፣ መኖር አደጋ ስለሆነ የመጣባቸው ከስምንተኛ ክፍል በላይ ያላችሁና ተመዝገቡ አይደለም፣ ሁሉም ነው የሄደው። በጣም ሌሎች ትላልቅ ስራዎችን ሊሰሩ ይችሉ የነበሩ መሐንዲሶች፣ ሐኪሞች፣ ሌላ ባለሙያዎች ጭምር ናቸው የተሰለፉበት። በዛም በኩል ያለው በኢትዮጵያ መንግስትም በኩል ያለው ወላጆቹ አድጎ ይጦረኛል፣ እንደው ሀብታም ሆኖ በገንዘብ ባይጦር እንኳን እድሜ እየገፋ ሲመጣ ደግፎ ሐኪም ቤት መውሰድ፣ ቤት ውስጥ ማስታመም ራሱ ትልቅ ቁም ነገር ነው። እንደዚህ ለወላጆቻቸው ሊያደርጉ የሚችሉ ወጣቶች እየሞቱ ነው በብዛት። ይሄ ነው ትልቁ ነገር። እና ስለዚህ ልክ እሱ ላይ ስታተኩር፣ ኧረ ይሄ ነገር ይቅርብን፣ ሌላ መፍትሄ የለውም የሚለው መፍትሄ ፍለጋ ትሄዳለህ። ይህንን ያየ የለም አንተ እንዳልከው። ለዚህ እኮ ነው እሱን ስለማያዩት አብዛኞቹ ወላፈኑም የማይነካቸው ምናልባት የሚነግዱ ናቸው። በዚህ በጭፍን ጥላቻ የታወሩ ናቸው። ሌላ ምንም ነገር አይታያቸውም። ስለዚህ ሞቱ አይታያቸውም፣ እልቂቱ አይታያቸውም። ስለዚህ ሌላ ለችግሩ መፍትሄ ሊሆን የሚችል ሌላ አማራጭም አይታያቸውም። የሚያስቡት ምንድን ነው? የትኛው መሬት ተያዘ? ምን ያህል ከያዘ? በዚህ በኩል ገፋ፣ በዚህ ቀን እዛ ገብተን ቁርስ ነው፣ በዚህ ቀን ምሳ ነው፣ በዚህ ቀን የሚል ነገር ላይ ነው ያሉት። እና እንግዲህ አሁን እንደምንሰማው ሆስፒታሎች ተጨናንቀዋል ቁስለኛ። የቁስለኛውም መጠን የሟቾቹንም ነው የሚያሳይ። የቁስለኛው መጠን በጣም ጨምሯል። ሆስፒታሎች ከሚሸከሙት በላይ ሆኗል። የአማራ ክልል ሆስፒታሎች ተጨናንቀዋል። በጎንደር፣ በወሎ ሁሉም ቦታ ያሉ ባህር ዳር እና ከሆስፒታል ውጭ ያሉ ሆስፒታል ያልሆኑ ቦታዎች የሆስፒታል አገልግሎት እንዲሰጡ ተደርገዋል። እስከ አዲስ አበባ ድረስ ሆስፒታሎች ተጨናንቀዋል። ይሄ ያሳያል። እና ከዚህ ውስጥ እንዴት እንውጣ የሚለውን ግን ማንም የሚያስብ
የለም።
መስከረም አንድ ቁርስ መቀሌ ለመስቀል ደመራ መቀሌ ብቻ ነው እነሱ ሊያሆኑ እና የሚገርመው ግን ይሄ ቀየትም ነገር ይመስለኛል። አንድ ህዝብ ትግራይ የጋራ ስለ ልቦና ያለው በጣም በፖለቲካ ኢንላይት እንዲሆነ በንጽጽር መብቶቹን ጥቅሞቹን የሚያቅ የተደራጀ ልትለው የምትችል ህዝብ ነው። እዚህ ህዝብ ውስጥ መቀሌ እየተኮስክ ልትገባ ትችላለህ፣ ሽሬ ልትገባ ትችላለህ፣ የሆነ አዲግራድ ልትገባ ትችላለህ። በዚህ ደረጃ ቅድም ባልኩ ደረጃ ኢንላይት እንዲሆነ ህዝብ እንደፈለግኩ አድርጌ እገዛዋለሁ፣ ይሄ ይቻላል ብለው ማሰባቸው ነው ትልቁ ደግሞ ሌላው።
አሁን ያለውም ግርግር ደግሞ እንደዛ ነው። አሁን በተለያየ መልኩ የምትሰማው የምት አሁን የተማረኩ ምርኮኞችን ታያለ። በሁለቱም በኩል የምታየው ምርኮኛ አለ። አንደኛው ወታደር የሚሊተሪ ልብስ የለበሱን ያሳያሉ በትግራዩ በኩል። በመንግስት አካባቢ በኩል ደግሞ ያሉ በቃ ሲቪል ነጠላ ጫማ ያደረጉ ታኮ ጫማ ያደረጉ ሴቶች አዲስ እንትን ማን ነው የኮቪድ መከላከያ እንትን ያደረጉ እነዚህን ነገሮች አይታይና እነዚህን ማረኩኝ የሚል ራሱን የቻለ ሂደትን ስትመለከተው ባለፈው ሳምንት ማንስቸው ነበረ አለምነዋሴ በመስከረም አንድ ያልተሳካልን ለመስቀል እንደርሳለን ብሎ ያለውን ነገር የሚያስተጋቡ በጣም ለማሸነፍና መቀሌ ለመድረስ በጣም ይጓጓ አንድ ኃይል አለ። ቁጥሩ ምን ያህል ይሆናል አላውቅም፣ ግን በዚህ በሶሻል ሚዲያ ላይ ስትመለከተው በጣም በጣም የገዘፈና ትንሽ ሐሳብ ለወጥ ያለ ሐሳብ የሚያመጡትን አንተ ባንዳ አንቺ ባንዳ ብሎ የሚሳደቡ ሰዎችም አያለሁኝና አንዳንድ ጊዜ አሁን ቅድም ያነሳኸው በዓለም ታሪክ በምንም አይነት መልኩ የራሱን ወታደር ለጎረቤት አገር አውሶ ከሱ ጋር ተባብሮ የራሱን ወገን ተኩሶ ላሸንፍ ነው ብሎ አሸንፍ ያለው ወይም ደግሞ ላሸንፍ ሄጅ እየተጓዝኩ ነው ብሎ የሚፎክር ከዛ የበለጠ ባንዳነት ያለ አይመስለኝምና ሂደታቸው አሁን አንተ እንዳልከው ነገሮችን በጣም ምስቅልቅል ሳይሆን የሚያደርጉት እንዴት ነገን አይተዋል ወይ የሚለው ላይ ነው። ብዙ በተደጋጋሚ የምናወራው እኛ የነገይቷን ኢትዮጵያ ታይቷል ወይ ምልክ ያ ትግራይ ሳይኖር ኢትዮጵያ ሊኖር አይችልም። እኔ በምንም አይነት መልኩ የኢትዮጵያ ስረ መሰረት የኢትዮጵያ ፍጡር ዋናው ምክንያቱ ለሃይማኖታችን ለእስልምናው ለክርስትናው ለጁዲዝም እነዚህን በሙሉ ኦሪታውያን እነዚህ በሙሉ ፈጠራ የተፈጠረበትና ዋናው ኢትዮጵያ ታሪክ አቢሲኒያ ብለህ ብትል ኢትዮጵያ ብለህ ብትል ያለው ታሪክ ትግራይ ነው። ትግራይን ሳይኖር ኢትዮጵያ የሚባል ነገር አንዳንድ ጊዜ ይኖራል ወይ? እኔ እኮ አንዳንዴ በቃ ከዛ በኋላ ምንድን ነው የሚሆነው? ትግራይ ተገነጠለ ወይ? እግዚአብሔር የሴጣን ጆሮ አይስማን በልና አንዳንዱ አረበ ተገነጥሎ ነው የሚልም አለ። የሚያሳፍሩ በድኖች የተማሩት ሰዎች ኢንክሉዲንግ ማንች እንትናን ማን ነው አዳነች አበቤንም ጨምረህ ማለት ነው። አንቀጽ 39 ተጠቅመው እኮ መገንጠል ይችላሉ። ለምን ይረብሹና ላይ ነገር የሚሉ ብዙ ምሁራኖች ያጋጥሙኛል። ያያቻሉ አነባቻሉ አናግራቻሉ ባለፈው ይባሉን ተመልክቶ ድግስና ሰርግ ምናምን የተቀላቀለበት አንድ 3 4 ቦታው ተጀ ነበር። እነሱ ምን እኔን ሳይው አፍሮ አያርፉም እኔም አፈን ማሮጤና አንተ ላደርገውና የምሰማቸው ነገር ሁሉ ለኔ ይከብደኛል ቢያስለ እንዴ ነው ነገ ኢትዮጵያ ሊሆን ሊኮን የሚችለው ወይ ጎንደር ይተናል ጎጃም ይተናል ወይ ሮሚያ ወይ ወለጋ ወይ ባሌ ተሆን እንደሆነ ነው እንጂ ኢትዮጵያ የሚባለው ነገር እንዴት ሊመጣ ይችላል የሚለው ነገር ነው እየረበሸኛለውና እነሱን ምስ ያስተናግዳቸው እዛው ላይ እንግዲህ ካነሳ ነው አይቀርም ነው
አሁን ኢትዮጵያ በተለይ የአማራው ማህበረሰብ ስለ ኢትዮጵያዊነት ብዙ ነው የሚናገሩት ብዙ በጣም እና ሁሌም ቀድሞ የሚያነሱት የ3000 ዘመን ታሪክ ያላት ኢትዮጵያ ምናምን ነው የሚሉት። ኦፍ ኮርስ 3000 ዘመን የመንግስት እና የ3000 ዘመን የስልጣኔ ታሪክ አላት ምናልባት ከዛም በላይ ሊሆን ይችላል። ግን ይሄ የት ጋ ነው ይሄ የስልጣኔ ታሪክ ያለው ብለህ ስትቆጥር ኢትዮጵያ ሀያል የነበረችበትን ጊዜ በግሪክ ፐርሻ ድረስ ተሻግራ ኤዥያ ድረስ የምትነግድበት የነበረበት አዶሊስ ወደብ ትልቁ የንግድ ማዕከል የነበረበት እነዚህን የኢትዮጵያ ታላቅነት የሚባልበት ዘመን ያኔ ከነበሩት ከነ ፐርሻ ምናምን አንዱ ሀያል ሀገር ትባል የነበረበትን ጊዜ ትሰራ የአክሱምን ሳትጠቅስ አታወራም። እንግዲህ 3000 እንለው ይህን ሁሉ ጎትተናል። ከዛ በኋላም ያለው የሃይማኖት የሃይማኖቶቹ አንተ ቅድም የጠቀስካቸው ነገር አለ። የምልክቶቹ ቅሪቶቹ ራሱ ያሉ እና አል ጊዜ እኮ የነበረ ስልጣኔ ያለን ስትል ያሉን ቅሪቶች የአክሱም ሐውልት አብያተ ክርስቲያናቱ እነዚህ ሁሉ ነገሮች ትግራይ ጋር ነው ያሉት። ስለዚህ ትግራይን ካወጣኸው የ3000 ዘመን ታሪክ ልትል ያስቸግራል። በተለይ በጣም ሁሌ የ3000 ዘመን ታሪክ ስለሚሉ ግራ የሚጋቡሉ ነው ይመስለኝ። ትግራይ ታስበው የ3000 ዘመን ታሪክ እንኳን እሱን ስለ ኢትዮጵያ ምስረታ አሁን ስላለች የኢትዮጵያ ምስረታ ስናወራ አንደኛ ሉዓላዊት ኢትዮጵያ እቺ ድንበሯ የተከበረ ኢትዮጵያ እንድትኖር እንግዲህ በኋላ ምኒልክ ኤርትራን አሳልፎ ከመስጠታቸው በፊት የነበረውን ታሪክ አውቃለሁ። የአሉላ አባ ነጋን የዶጋሊ የጉንዳቴ ምናምን ጦርነቶችን ታውቃለህ። አስመራ ላይ ነበረ ቤታቸው አሉላ አባ ነጋ። ከአስመራ ተነስተው ቅርብ ነው ርቀቱ። በዛ በኩል ግብፅም ጣሊያንም ጉልፍጥ ብሎ ኢትዮጵያን እንዳይነካ ሲጠብቁ የቆዩ ናቸው። እንግዲህ በዛ በኩል የመጣን የውጭ ጠላት ስንመክት እያልን ስናወራ ትግራይን ማንሳት አይቀርም። ትግራይን ካወጣሃት የት ጋ ነው በጀግንነት ለረጅም ጊዜ ጠላቶችን ደርጉሹን ግብፁን ጣሊያኑን የምትለው ነገር በሙሉ ከንቱ ነው የሚቀርም። በጣም የምንኮራበት የአድዋ ውጊያ ሁሉ ኦፍኮርስ ሁሉም ብሔሮች ሁሉም ዋህያ ተሳትፎበታል ቢባልም ጦርነቱ ቀደም ሲል የጀመረ ስለነበረ የጣሊያን ኃይል አድዋንም አልፎ አድዋን ግንባር የመጨረሻው የጦር ግንባር እንዲሆን ያደረገው ግን ከዚያ ሁሉ ሰው 3 ወር 4 ወር ተጉዞ እስኪደርስ ድረስ የትግራይ ህዝብ ነበር፣ የትግራይ መኮንኖች ነበሩ። እና ትርጉም ነው የሚያጣው። እና ይሄን ሁሉ ድርሻ ያለውን በኢትዮጵያ በሚሏት በጣም በሚመኩበት በጣም ስሟን እንደው አብዝተው የሚጠሩት እኔ የውሸታቸውን ይሁን የእውነት አላውቅም። በዚህ ደረጃ አገር መውደድ ማለት እኔ ሰው ስለሆነ የሚታይ ነው። ኢትዮጵያ ሲባል ምን ሆኖ ምን አይነት ኮንፊውዥን ነው ሁሉ እና አንዳንዴ የእውነት ሁሉ አይመስለኝም። ግን አይ ዶንት ኖ ምን እንደሆነ የሚሰማቸው የሚሉላትን አገር ትግራይን አውጥተው ያጧታል። እና እንደው በጣም የሚያሳዝን ነገር ነው። የሚገርም እኔ አይ ዶንት ኖ እንግዲህ ብዙም ኦሮሞ ስሆነ ስለ አማራ ስትናገር ብዙም ላያምር ይችላል። ግን በኢትዮጵያ ታሪክ ውስጥ አማራ የሚለውን ቦታውን ሁሉ ማግኘት ያስቸግረኛል። ከዛም በኋላ እኮ የነበረው ስልጣኔ ኦፍኮርስ ኢትዮጵያ በሯን ዘግታ ለተቀረው ዓለም ኢየሩሳሌም እንኳን መሄድ ትታ ኢየሩሳሌምን ኢትዮጵያ ውስጥ እንድትፈጥር ያደረገው የዚህ የላሊበላ ስልጣኔ ራሱ የዛጉዌ የአገው ስልጣኔ ነው። እና እነዚህን ሁሉ ስታቀፍ ነው፣ እነዚህን ሁሉ እውቅና ስትሰጣቸው ነው ኢትዮጵያ የምትሆነው። እና እነዚህ ኢትዮጵያ ኢትዮጵያ የሚሉ የአማራ ኤሊት የቀረውን ምስኪኑንም እያደናገሩት ያሉት ያስቡ። ከኢትዮጵያ ውስጥ አንዱም ፒላሩን ጉልህ በቃ ደምቆ የሚታየውን ነገር ከውስጡ አውጥተህ ያ እሱ ሲኖር ያለውን መልክና ቁመና ማምጣት አይቻልም። እኛ እንኳን ሌት ካመር ስለመሰለኝ በኢትዮጵያ ታሪክ ውስጥ ብዙም ግድ የለንም። ትግራይ ስትሄድ የሶስት ሺህ ዘመኑ የሚቀርልንና የመጨረሻውን አንድ መቷችንን መቁጠር እንጀምራለን።
እሱንም መቁጠር አንችልም እንጂ ችግሩ ያለው እኮ እሱን መቁጠር እንኳን ማንችልበት ደረጃ ላይ አስቸጋሪ ሆኗል። አሁን ባለው ሁኔታ በኋላ ምናልባት እናነሳዋለን። እሱም አስቸጋሪ ነው የሚሆነው እና እኔ የእኔም ይሄ የአማራ ኤሊቶችን ብዙ ጊዜ ስናገር ሜሎሶቪች የሜሎሶቪች ጓደኞች ናቸው። የዩጎዝላቭን አንድነት እጠብቃለሁ አደርጋለሁ እያለ ግን ሌላውን እያጠፋ ልክ ትግራይ እንደሚያጠፋው ጦርነት ገጥሞ ያጠፋውና መጨረሻ ላይ የቀድሞዋ ዩጎዝላቭን ዩጎዝላቭ የሚባል ነገር የለም አሁን ሰባቱ ስቴቶች ክሮኤሺያ ምናምን ነገር ተባብለው ሄርግዘው ስማቸውን እንደሱ ተበትነው ያሉበት ሁኔታ ነው። እና የቀድሞዋ ዩጎዝላቭን አሁን የሚባለው አሁን የቀድሞዋ ኢትዮጵያ የሚለውን ነገር እያመቻቹ ያሉት እዛ ውስጥ የለሁበትም አንተም ያለበት አይመስለኝም። የአንድነት ኃይል አንድነን ምልክ አንድ መሆን ማንም ይጠራል የለም እኮ። ግን አንድ ለመሆን ደግሞ ሁሉም ተቻችሎ ተከባብሮ መሄድ አለበት እንጂ ሁሉን ነገር አውጥተህ ለአንድ ባለስልጣን ለአንድ ሰው ብለህ ሰጥተህ ያ ሰውዬ አድራጊ ፈጣሪ ይሁን ብለህ የምትልበት ነገር የለም። አሁን እየተደረገ ያለው ይህ ሁሉ ግብግብ ምንድን ነው? አንደኛ የሰላሳ ዓመቱ ጥላቻ በጥላቻ ትርክት ላይ በተደጋጋሚ ነው የአርአያ ገብረ መድኅንና የአብርሃም ያየንን ትርክት ያኔ በደርግ የመጨረሻው ዓመት ላይ ያነበቡ የወያኔ ሴራ የሚል ጽሑፍ መጽሐፍ ፓምፍሌት ነገር አውጥቶ ነበርና እሱን ያነበቡ ሰዎች ከዛ በኋላ ምን ተደረገ? የግድብ መገንባት፣ የትምህርት ቤቶች ማበብ፣ የዩኒቨርሲቲዎች መገንባት፣ የመንገዶች፣ የእናቶችና የሕፃናቶች ሞት መቀነስ፣ የሰዎች ዕድሜ ከ43 ወደ 65 68 መድረስ፣ እኔ እንጃ ስንቱን ልቁጠረውና ነው ምልክ ቤቷ እኮ አንድ መንደር ውስጥ እኮ አንድ እናት ለመውለድ ብዙም ርቁ መሄድ የለባትም። የጤና ማዕከል የጤና ኬላ የጤና ማዕከል አለ። ከዛ የሚመጣሉ ነርሶች እንትኖች ረዳትን ነገሮች እነሱ የሚያዋልዱበት ሄዳ የምትወልድበት የነበረ ሀገር ለራሷ ብቻ ሳይሆን ለጎረቤቶቿ የምትቆም ሀገር በዓለም ገጽታ ላይ በዓለም አቀፍ የጸጥታ ማስከበርን በተመለከተ የዓለም አቀፍ የኢንቫይሮንመንትን በተመለከተ ስሟ የተጠራን የገነነ እያደገች ነች። ከሰባት ነው ስምንት የዓለም ሀገራት እያደገች ነች ተብላ የምትወደስ አገር የነበረችውን አሁን ስለ እሷ ደህንነት የጸጥታ ምክር ቤት ለ13ኛ ጊዜ ድርድር ውድድ ማን ነው ክርክር ሊያደርግ ይቀመጣል ተብሎ እየተጠበቀ ነው ያለው። እንደዚህ ያወረዳትን ሰውዬ ስልጣኑ መቆየት አለበት ብሎ ነው ይሄ የአንድነት ኃይሉ በዛ በጥላቻ ታውሮ የተቀመጠበትና እሱን ማናንድ ጊዜ እንደው ግልጽ አድርጎ ማውራቱ ይሻላልና የሶስት ሺህ ዘመኑ ቀርቶ መቶውንም እንትን ማን ነው አሳምነው ጽጌ በአንድ ወቅት የኢትዮጵያ ባንዲራ እኮ ትግራይ ውስጥ እኮ ሲያዝ እኮ በጣም ያምርበታል ብሎ ያን ያህል አድንቆ ታሪኩን የተናገረበትም ጊዜ ሩቅ አይደለም፣ እናስታውሳለን። እንዳጋጣሚ ሆኖ ግን እንዲገደል ተደረገ። ይሄን ደግሞ የሚያደርጉት ምንድን ናቸው? የእሱ ዘመዶች ሆኑ የእሱ ወገኖች ሆኑ በአማራ ኤሊት ውስጥ የተቀመጡ ኢትዮጵያ አንድነትን እናስከብራለን የሚሉ ግን ሌላውን ያ ሌላውን ኃይልና ህልውና ደግሞ ለማጥፋት አሁን የሚደረገው ትግራይ ውስጥ እየተደረገ ያለው ዘመቻ በጣም በሚያሳፍር ሁኔታ ከጎረቤት ሀገር ጋር የምትዋጋበት ነው ያለውና ይሄን ራሱን እንትን ስትመለከተው የሚሞቱትን ቀደም ብለም አንተ ማንስተዋል እኔም ጀምሬዋለሁ። በየቦታው የሚሞተው የሚቆስለው እግዚአብሔር ቤቱ ይቁጠረው። በእንትን ደረጃ በቁስለኛ ደረጃ እንግዲህ የአማራ ክልል ሆስፒታሎች አሁን ዛሬ ጠዋት ኤርትራ ውስጥም እንደዚሁ ችግር እንደተፈጠረ የቁስለኛ ማስቀመጫ ቦታ እንዳጡና የኢትዮጵያን መንግስት ጥያቄ እርዳታ እንፈልጋለን ብለው የጠየቁበትን ሁኔታ ያነበብኩበት አለ። ከመምጣቴ በፊት ኢትዮጵያ ውስጥ ያው በተለያዩ አማራም በለኝ አሁን ደግሞ ወደ አዲስ አበባ መጥቶ ሚሊየንም አዳራሽም እና የእንትን ኢንዱስትሪ ፓርኮችን በሙሉ ዌርሃውሶችንም የመጠቀም ሁኔታዎች እንዳሉ እየተነገረ ነው ያለው። እንግዲህ ይሄ በገንዘብ የማይተካ የሰው ህይወት የሰው አካል ነው። ይህን እየታየ ነው እንግዲህ ለጥምቀት ለአዲስ ዘመን አልደረስንም ግን ለመስቀል ግን በደንበኛ እናደርጋለን ብሎ እየተፎከረ ያለውና እሱን ዘው እግረ መንገድ ከንድታየው ነውና ቢሳካስ ምልክ ቢሳካን በል እንደው ቢሳካስ የዛሬ አመት ትግራይ ውስጥ 8 ወር የኢትዮጵያ መንግስት መከላከያ ሲቀመጥ የነበረው ሁኔታ አለ። ቢሳካና መቀሌ ቢሄዱ የትግራይን ህዝብ ማስተዳደር ይቻላል ወይ? ይሄንን ስታይቷል ወይ? እስቲ ተመልከተሱን።
መጀመሪያ ስለ አንድነት ያነሳሁን ላንሳ።
እሺ።
ህገ መንግስቱ እኮ ስለ አንድነት እኮ ነው የሚያወራው። ሌላ እኮ ምንም የለውም። እኩልነት እና ስለ አንድነት ነው የሚያወራው። በመከባበር እና በእኩልነት ላይ የተመሰረተ አንድ ነው። በሆል መሰረቱ በቃ ይሄ ነው። በመከባበር እና በእኩልነት ላይ የተመሰረተ አንድነት ነው። ስለ አንድነት አይደል እንደሚያወራው?
አዎ።
ከዛ ሁላችንም የሀገር ባለቤት ነን እኮ ነው የሚለው። ያው ፈጣሪ ሲፈጥረን በቋንቋ ለያይቶናል። የተለያየ መልክዓ ምድር አለን። የትኛውም ማህበረሰብ እንደሚሆነው የየራሳችን የምንለው ባህል አለን፣ ቋንቋ አለን። ግን በታሪክ አጋጣሚ ደግሞ የጋራ ነገር አፍርተናል። ስለዚህ ልዩነታችን ሳይገድበን እንደተጠበቀ ሆኖ የጋራ ነገሮች ስላሉን ተከባብረን በእኩልነት አንድ ሀገርን መስረት እኮ ነው። ስለ አንድነት ነው የሚያወራው። ምንድን ነው ይሄንን አንድነት ለምንድን ነው የማያዩት እነሱ? ስለዚህ የሚሉት ይሄንን አንድነት ካልፈለጉ የሚፈልጉት አንድነት አንድ አይነት እነት ነው ማለት ነው። መጨፍለቅን ጨፍልቆ አንድ ማድረግ ነው ማለት ነው። ይሄን ደግሞ የትግራይ ጉዳይ ብቻ ሳይሆን የትኛውም ኢትዮጵያዊ አይቀበለው። ይሄ የአማራ ጥያቄ አይደለም፣ የጥቂት ሰዎች ጥያቄ ነው። የመጨፍለቅ ለምሳሌ ትግራይ ላይ የሚካሄደውን ዘመቻ እና እነዚህ እንግዲህ የአማራ ማለትም ይከብደኛል፣ እነዚህ ጨፍላቂዎቹ የአማራ ኤሊቶችም አልላቸውም፣ እነዚህ ጨፍላቂ የተጨፈለቀ አንድ እነሱ ይሄ ነው የሚሉት አይነት በሱ ጨፍልቀው አንድ ማድረግ የሚፈልጉት ሰዎች እያካሄዱት እንዲካሄድ የሚፈልጉት ጦርነት መሆኑን የኦሮሞ ማህበረሰብ ያውቃል፣ የወላይታ ያውቃል፣ የሲዳማ ያውቃል። በጣም በጥርጣሬ በስጋት ነው የሚያያቸው። ለዚህ ነው እኮ ትግራይ ላይ የሚከፈተውን ጦርነት አይደግፍም። እንደው ዝም ብለህ በሚዲያ ስታየው መንግስት ሆነ የፈለግከውን ማናገር ስለምትችል እንጂ ውስጡን ገብተህ ብታየው ኦሮሞውም አይደግፈውም፣ ሲዳማውም አይደግፈውም፣ ሶማሌውም አይደግፈውም። ምክንያቱም እነዚህ እየወጡ በለውቃው የሚሉት ሰዎች አንድነት የሚፈልጉት አንድ የተለያየ ነው አንድ እንድንሆን ሳይሆን መለያየታችን ተጨፍልቆ አንድ እንደሆን የሚፈልጉ ስለሆኑ አይፈልጓቸውም፣ አይደግፉም። ስለዚህ የትግራዩ ጦርነት ቢያሸንፉ እንኳን ሁለት መንገድ ነው ቢያሸንፉ እንኳን የሚለው ነው። ኢትዮጵያ እንዳለ ነው የሚያተራምረው። ቢያሸንፉና ትግራይ ውስጥ እነሱ የሚፈልጉትን ጨፍላቂነት ሲጫኑ ወዲያውኑ ኦሮሚያ ነው የሚያመው፣ ሲዳማ ነው የሚያመው፣ ሶማሌ ነው የሚያመው። ስለዚህ ይሄንን የመጨፍለቅ አካሄዳቸውን ያላሰቡት ቦታ በሙሉ ነው የሚፈነዳባቸው ባንድ ጊዜ። ኦፍ ኮርስ ኦልሬዲ ጥያቄው ተጀምሯል፣ እንቅስቃሴው ተጀምሯል። በኦሮሚያ ውስጥ ጉልበት አግኝቶ ነው የሚፈነዳው ባንድ ጊዜ። ይሄ አንድ ነገር ነው። ከትግራይ ውጭም ይፈነዳና ኢትዮጵያን ወደ መፍረስ ነው የሚወስዳት። ምክንያቱም መጨፍለቅ ማንንም ስለማይፈልግ አይደንቲቲውን እንደጠበቀ መውጣትን የመጨረሻ አማራጭ ያደርጋል። ሌላው ይሄ እንደ ኢትዮጵያ ሳይሆን እንደ ትግራይ ስታየው ቀደም አንስቼዋለሁ እኮ ይሄንን አሁን ያገኘውን መብቶቹና ነጻነቱን ራሱን በራስ ማስተዳደርን እና ከሌሎቹ ጋር ማንነቱን እንደጠበቀ በእኩልነት መኖርን ስጦታ አይደለም የተሰጠው፣ ታግሎ በመስዋዕትነት ያገኘው። ይሄ የሩቅ ጊዜ ታሪክ አይደለም። አሁን ያለው ትውልድ የደረሰው ያለፈበት ነው። በውስጡ የሰራ ታሪክ ነው። ስለዚህ ኢንላይትድ ነው በጣም ትግል ውስጥ ትልቅ ድርሻ ነው ያለው። ይሄም በዚህ ደረጃ ኢንላይትድ የሆነ ህዝብ ውስጡ ገብተህ እዛ የመቀሌ ከተማ ላይ ቤተ መንግስት አድርገህ ከዛሬ በኋላ በዚህ ነው ማስተዳደር ብትለው እሺ ይላል አይልም? ሲ 6 ሚሊዮኑንም ገላ አጨርስም። ስለዚህ ይሄም አይቻልም። የቀረውንም የኢትዮጵያ ህዝብ መጨፍለቁ የመጨፍለቁ ሙከራ ስለሚያመው መበታተን ይመጣል። እና ዞሮ ዞሮ በየትኛው መንገድ የማያዛልቅ ነገር ነው። ለዚህ ነው ለወደፊቱ አገር የሚያፈርሳካ ይሄድ ነው። ተግባራዊ ሊሆን አይችልም፣ ሊበቅ በፍጹም ሊሆን አይችልም። እናደርገዋለን ብለው ሲታገሉ ግን አገር ሊያፈርስ ይችላል። ስለዚህ አንድነታችን እንደተጠበቀ እንድንኖር ተከባብረን በእኩልነት የምንመሰረተው አንድነት ተጠብቆ ኢትዮጵያ ውስጥ የጋራ ታሪክ ኖሮን ያንዳችን ለሌላችን ታሪክ ሆኖ ያንዳችን ለሌላችን ጌጥ ሆኖ የምንኖርበት ሀገር እንድትኖር ጦርነቱ ቆሞ ሰላማዊ መንገድ የሚገኝበትን አማራጭ መመልከት መቻል ያስፈልጋል። ይሄ ነው አይ ድፍን ነው ያለባቸው። ይሄ ሁሉ ነገር አሁን እናንተ የምናወራው ስጋ የለም አንዳችሁ ቡስ ሽሮ ገባን ሽራሬ ገባን ምናምን በቃ እሱ ጋር ነው ተንጠልጥሎ የሚጫወተው። አረ ልንፈርስ ነው አይሰሙም።
አዎ እሱን አልታይ አዎ አልታይ ብሏቸዋል። እኔ ወደ ኋላ ለመልስና ጻድቃንና ጠቅላይ ሚኒስትሩ ባደረጉት ውይይት በአንድ ወቅት የተነገረው በገንዘብና በጉልበት የማይንበረከክ ህብረተሰብ የለም አርፈ ተቀመጥ ብሎ ነው ጻድቃንን ያሰናበተው። እንግዲህ ጻድቃን አሁን ከጦር መሪዎቹ ከተደራዳሪዎቹ አንደኛው ነው። ጻድቃንና ጓደኞቹ ባለፉት 45 ዓመት ጫካ ገብተው ሞተው ቆስለው ድነው እንሞት ለመሞት የተሰለፉት የዛሬ 47 ዓመት ነው። ሞቱም ኖሩም ምንም ለውጥ አይመጣም ለነሱ። አሁን ለነሱ እንደውም በጣም የመዝናኛ ጊዜያቸው ነው። አሁን ከሊን ገደልን ከሊትን ገደልን የሚባለው ምን ስትሰማውና ሰዎቹ ደግሞ ብቅ ሲሉ አሁን ሰሞን መግበ ተገደለ ተብሎ ትላንትና ስመለከት ሰውየው ጅንሱን ለብሶ መሀል ጦር ሜዳ ላይ ሬዲዮን ይዞ ቁጭ ብሎ አየሁትና አንደኛ ሰውን በመግደል ወይንም ደግሞ አንድን ሰው በመግደል ትግሉ የሚቆም የሚመስላቸው አሉ። እና እሱ አንዳል ሌላ አሁን አዲስ እንደ ፈሊጥ የተጀመረ እንደገና የዛሬ 2 ዓመት የነበረው ህግ ማስከበር አለብንና ሰዎቹን ይዘን ተይዘው ለፍርድ ይቀርባሉ ትጥቅ ወታደሩ ይፈታል ብለው ሲሉ ትክክለኛ ጭንቅላት ያለው ሰው ነው ወይ እንደዚህ የሚያወራው? እንግዲህ ይሄ ተማረን ያሉ በጠቅላይ ሚኒስትሩ እና በጠቅላይ ሚኒስትሩ ዙሪያ ያሉ ውጭም ውስጥም ያሉ ሰዎች በተደጋጋሚ የሚጽፉትና የሚናገሩት በድምጽ ሲሰማቸው አንዳንዴ እንዴ እነዚህ ሰዎች እርግጥ ሁልጊዜ የምናገረው አንድ ጓደኛ ያለ እኔ ነኝ ያበርኩት ወይስ መላው ኢትዮጵያ ህዝብ አብዷል ብሎ ይላሉ አባቴ ብሎ የሚናገር ጓደኛ ነበረኝ ነገሮች ግራ ሲጋቡበትና እንዴ እኔ ነኝ ማዳመጠው ወይስ ሰዎች እርግጥ እየተናገሩ ነው ማዳመጠው ወደሚለው ነገር ሄዳለሁኝና እነዚህንስ ቢሆንስ ይቻላል አው ቀደም የማስተዳደር ነው ጥሩ ለማስተዳደር መጀመሪያ ትጥቅ ማስፈታት አለ ይቻላል የሚቻል ነገር ነው እኔ አንተም የሰማው ነገር ካለ እሱን አከፍለን ነው ወደ ሌላ ነገራችን እንሄዳለን ምክንያቱም ሌላ ብዙ ነገሮች
አሉ አይቻልም እንደማይቻል እኮ አይተውታል
አይ ምን አንዳንድ
የመጀመሪያው ዘመቻ እኮ በኋላ ወይኔ ጉዳችን ፈላ የህሉና አደጋ መጣብን ከመላሳቸው በፊት እኮ አዎ የፖሊስ ስራ ነው መሰረው የህግ ማስከበር ነው ብለው ነበር
አዎ
ቻሉት አልቻሉትም አሁን እኮ ሁኔታዎች ያን ጊዜ ከነበረው የበለጡ ናቸው ያን ጊዜ የትግራይ መከላከያ ኃይል የሚባል እኮ እንዲፈጠር አደረጉ ልዩ ኃይል ነበር ምናልባት 10,000 15,000 20,000 ቢሆን የሚችል የትግራይ ፖሊስ ነበር የነበረው እና ሚሊሻ አሁን እኮ የትግራይ ኃይል አለ ያን ጊዜ ክላሽንኮቭ ምናምን ምናምን ብቻ የታጠቀ ነበር ምናልባት መትረየስ አልባት እንግዲህ ድሽቃ አይዶን ነው ልዩ ኃይል ይታጠቅ አይታጠቅ ድሽቃ አላቅም ያለውም አይመስለኝም አሁን እኮ ጦርነት ውስጥ ገብተው መድፍና ታንክ ታጥቋል
አዎ
እንግዲህ አሁን ስሜት ያን ጊዜ ጦርነት ውስጥ ገብተው ተዋክቶ በኋላ የደረሰበት ነገር ይደርስብኛል የሚል ፍርሃት አልነበረውም የኤርትራን ኃይል አስገብቶ እንደዚህ ትግሬ በመሆነ ትግራይ ውስጥ ብቻ ሳይሆን ያለውበት ቦታ በሙሉ ሊያጠፉኝ ሊያሸማቅቁኝ እንደዚህ ያደርጋሉ የሚል ግምት የነበረው አይመስለኝም አሁን ግን አይቶታልሱም ስለዚህ ለሆነው የሞት የሽረት ጉዳይ ሆኖበታል
አሁን ይልቅ ያነሳ
ያን ያልነበሩ እነዚህ ሁኔታዎች ተፈጠሩ ስለዚህ ያን ያልተቻለው አሁን እንዴት አሁን ለዚህ አይቻልም ልዩ ምርምር አይፈልግም እኮ ይሄንም ማለት
አሁን ያነሳው ነው
ታል አልተቻለም
አሁን ያነሳው ነገር በጣም እንትን አለው እናቱ ስትደፈር እህቱ ስትደፈር ወንድሙ ፈለፊቱ ሲረሸን ያየ ወጣት ነው እኮ ቲዲኤፍን ያቋቋመው እኔ ሰዎች አንዳንድ ጊዜ ቲዲኤፍ ቲዲኤፍ ሲባል ወያኔ ማነው ህዋትን ብድጋርጎ ያቋቋመው አይደለም ብሶት መከራ ሁለተኛ ኔ ላይ አይደርስም ይሄንማ መከላከል አለብኝ ብሎ ከመቀሌ አመልጦ ጫካ ይገባ ነው አዲስ አበባ እኮ የነበሩ አክተር አክትርስ የነበሩ እኮ ጥለው ወጥተዋል ጥለው ሄደዋል ዩኒቨርሲቲ አስተማሪ የነበሩ እኮ ፕሮፌሰሮች የትምህርት ቤት አለቆች ሐኪሞች ሳይቀሩ ይሄን አይተው ይሄን ማየት አንፈልግም ብለው እኮ መተኮስ የማይችለው ልጅ ወጥቶ ነው ገብቶ ነው ተኩስ ተምሮ በሶስቱ በአራት ወር ጊዜ ውስጥ የውጣራርጎ ያስወጣቸው ከመቀሌና ከትግራይ ክልል ያስወጣቸውና ያ ወጣት አሁን እንደውም ከበፊት ከነበረው የቀድሞ ስርዓት ማለት ይሄን ዲሲፕሊንድ የሆነ ስርዓትን ተከትሎ የሚሄድ ጥሩ ታጋይ ወታደር ተፈጥሯልና ይሄን እንዴት ማድረግ ይቻላል ነው አንዳንድ ጊዜ ለምን የሚባለው ነገር አሁን እኮ ከቁጥሩም እንግዲህ ሁለት አመት አንድ አመት ቀላል ጊዜ አይደለም በፊት የነበረው ወደ አማራ ክልል ሲሄዱ የነበረው ቁጭትና ባን አሁን የለም አሁን ሁለተኛ እንደዚህ ነገር እዚች ሀገሬ ውስጥ አይደገምም አርፈን እኩል ለኩል እንኖራለን አለበለዚያ የራሴን ውሳኔ ወስላለሁኝ የሚል ወጣት ያለበት ነውና የቀድሞ አማራሮቹንም እንትን ያደረገ ነውና እሱንም እንደው እዛ ላይ ላክልበት ብዬ ነው አማራ ክልል የፋኖ ንቅናቄ ምን እንደሚመስል እንግዲህ የሰሞኑ የዘመነ ካሴን ስራ አይተናል በመንግስት በኩል በመከላከያ ሰራዊት ውስጥ የነበሩ አማራ የጦር መሪዎች ከሻምበል በኋላ ነው ከበላይ ከመቶ አለቃ በላይ ያሉ ሰዎች እንትን ያሉበት የታሰሩበት በጥርጣሬ ለህዋት ወያኔ ሚስጥር ታቀብላላችሁ ተብሎ ለስብሰባ ተጠርቶ ለትግራዮቹን የትግራይ ወታደሮችን መሪዎች እንዳደረጓቸው ለስብሰባ ተፈልጋላችሁ ብለው ወስደው ያሰሯቸው ወደ 250 240 የሚሆኑ የአማራ ተወላጆች እንዳሉ እየተጠቀሰ ነውና እነዚህን አይተ በአማራ ክልል እንግዲህ መንግስት ጠቅላይ ሚኒስትሩን ጨምሮ የክልሉ የአማራ ክልል ባለስልጣናትን ጨምሮ ፋኖ የሚባል ከጅብ ጋራ እንደመጓዝ አብረን ኖርን እንጂ እኮ የመከላከያ ሰራዊትን የቆሰለውን እየገደለ መሳሪያ የሰረቀ ነው ብሎ ያጥላላው ያቆሸሸው ነው። የሚገርመው ነገር እንደዚህ እየተጥላሉ እንደዚህ እየቆሸሹ ገባ ያቋሸሻቸው መንግስት ተመልሶ ደግሞ ወያኔ ሄደን ወጋልን ብሎ የሚነሱ ደግሞ ፋኖች አሉ። አሁን ሰሞኑን ተማርከው ሳያቸው ያዩዋቸው ማለት አንድ ግማሹቹ የኤርትራ ምን የመከላከያ ሰራዊት ዩኒፎርም ለብሰው በተለያዩ አካላት እንደውም ኤርትራ ድንበር ላይ ታሰሩ የተያዙ የተማረኩም እያየሁ ነውና እነዚህን ታያለ። ወደ ዘመነ ጣሴ ጎበዝ ተማሪ እንደነበረ አሁን ብዙ ነገሮች እየተሰሙ ነው። የቤደን አባል ነበረ። ከቤደን ጋር ለምን እንዳጣለው ባይታወቅም ግንቦት ሰባት ለንት ተቀላቅሎ ኤርትራ ነበረ። ኤርትራም እንዳሰበው ያ ሲወራ የነበረው ሲዘፈን የነበረው ዘፈን አልተስማማውም። ከዛም ተጣልቶ ተመልሶ የመጣ ነውና አሁን እንግዲህ ምንም ሲያደርግ ግን እሱ ታሰረ ተብሎ ደግሞ አሁን እነዚህ አማራ አክቲቪስቶች ደግሞ እየጮሁ ያሉበት ነገር ነው። ታሰረ እኔ ለምን መታሰር አልነበረበትም? ምክንያቱም እንደዛ አግዞ አገልግሎ ማንኛቸውም ሰዎች መታሰር የለባቸውም። ማዓዛ እኮ ከመንግስት የበለጠ ማዓዛ እኮ ከመንግስት በበለጠ እኮ የተፈናቀሉ ሰዎችን ገንዘብ እያሰባሰበች እየሄደች እኮ የምታግዝ የነበረች ልጅ ነች። እኔ አንዳንድ ጊዜ በሀሳቧ አልስማማች፣ ግን ስራዋን በስራ ስትመለከተው መንግስት ማድረግ ያቃተውን አጣየ ብለህ ብትል፣ እዚህ በቆቦ ብለህ ብትል፣ በሙሉ የአማራ ክልል እየዞረች የተፈናቀሉ ሴቶችን የተፈናቀሉ ወገኖችን የምታግዝ የነበረች ነች። ችግሯ የሷ ምንድን ነው? አንድ ዶክመንተሪ ሰርታ ከመታሰሯ ሳምንት አምስት ቀን ሲቀሩ አንድ ያወጣችው ዶክመንት ማን ነው አረስቱን ረሳሁት፣ እሷን ወስደ ታስራለ። ይሄ ጎበዝ የሚባለው ልጅ የአማራው ክልል ያሉ ሰዎች ጦርነት እንደማይፈልጉ እኛ አንፈልግም፣ ሲፈልጉ ሄደው እዛው አዲስ አበባ ሄደው እንትን ያደርጉ የሚል ህዝቡ ተናገረ ነው። ሰው እሱ የተናገረው አለም ህዝቡ የተናገረ ነው። ጋዜጠኛ ስትሆን እሱን ነው የምትናገረው። ጋዜጠኛ ስትሆን እሷ ያየችውን የሰዎችን ስሜት ነው የገለጸችውና እየታሰሩ ናቸው። እነዚህም እየተጎሳቆሉ ናቸው። በሌላ መልኩ ደግሞ ከፖለቲሽኑ ስትመለከት ደግሞ አቶ ዮሐንስ ቦያሉም ባለፈውም አንስተነው ነበር። ከ25 ዓመት ከተከራይች ከምኖርበት ቤት ነው ያባረሩኝ፣ ቤቱን አሽገው ልጆችን ቤተሰቦችን መንገድ ላይ ጣሉብኝ ብሎ ደግሞ ሮሮ ያነሳል። እና እነዚህ ሰዎች ግን ተመልሰው ደግሞ ወደ ጦርነት መሄድ አለብን ብሎ የሚጮሁ ናቸው። እንዴት ነው እሱን የምትመለከተው? እስቲ ትንሽ በልበትና
የእስሩ በተለይ የሚገርመኝ የፋኖ ነው። ፋኖ ምን አሉት? የህግ ማስከበር እንዳቃታቸው የህልውና ሲሉ በቃ መንግስት ሊጠብቅህ ስለማይችል በያለህበት ተደራጅ፣ ታጠቅ፣ ሰልጥን አሉ። እንዲሰለጥን ድጋፍ አደረጉ፣ አጨበጨቡለት፣ ሲመረቅ መረቁት፣ አብረው አታገሉት፣ አዋጉት። ምን ብለው ነው የፈጠሩት? እኔ ልጠብቅህ ስለማልችል የልውና አደጋ ስለመጣብህ። ስለዚህ የአማራ ህዝብም እንደታየው የህልውና አደጋ ሲመጣብኝ የሚመክትልኝ አማራጭ ኃይል አለኝ ብሎ ያዛቸው። ተልኳቸውን ከጨረሱ በኋላ የአማራ ህዝብ አንዴ አማራጭ ኃይል የኔ የሚላቸው ካደረገ በኋላ ጥፋ ደግሞ እንደገና ግብ ወይ ወደ ህግ የሚካተትበትን መንገድ መፈለግ፣ እንደ ቡድን ተደራጅቶም ራሳቸውን ያደራጁት ስጋ መጣ ብሎ አንድ አካል ከተደራጀ በኋላ ጥያቄዎች ማንሳቱ አይቀርም። የተደራጀ ኃይል ሁልጊዜም ጥያቄዎች አሉት። የአማራ ህዝብ አማራጭ ኃይል አድርጎ ስላየው አይ የአማራ ህዝብ አማራጭ የህልውና መከታ አድርጎ ይዞኛል፣ የአማራ ህዝብ እነዚህ ስጋቶች ስላሉበት የሚል አቋም ይዞ መውጣቱ ስለማይቀር እስኪ ያምጡት፣ እንማከር፣ እንደራደር ብለህ ነገሮችን ፖለቲካዊ መፍትሄ እየሰጠህ ትሄዳለህ እንጂ ሆይ ብለህ ተነስተህ ያን ታባርራለህ፣ ያን ትገላለህ። ምንድን ነው እንደዚህ አይነት አናርክ? እኔ አሁን የዚህን ልጅ መታሰር ከእሱ አንጻር ነው ማየው። ራሳቸው ናቸው የፈጠሩት የህልውና አደጋ መጣብህ፣ ፋኖ ተነሳ፣ ፋኖ ተደራጅ ብለው ከፈጠሩት በኋላ ጥያቄ ይዞ ሲነሳ በአግባቡ ማስተናገድ እንጂ ምንድነው ማባረር ማሰርና በምንም ደስ ላይ የምታደርገው ነገር አይደለም። በዚህ ከቀጠለ ደግሞ ምናልባት እንግዲህ መንግስት፣ አሁን ያለው መንግስት የተሻለ ማህበራዊ መሰረት ያለው ዝም ብሎ ብዙዎቹ የኦሮሞ መንግስት የኦሮሞ ምናምን ይልታል እንጂ ድጋፍ ያለው ህዝባዊ መሰረት ያለው አማራ ክልል ነበር።
አዎ
የኦሮሞውን ካጣ ቆይቷል። ወዲያውኑ ጥቅምት 2012 ላይ ነው ያኔ ጀዋር ላይ ሙከራ ተደረገበት ከተባለ በኋላ ያኔ ደነገጠ ህዝቡ። ከዛ በኋላ ተሸራርፎ አሁን ኦሮሚያ ውስጥ ምንም ህዝባዊ መሰረት የለውም። አነሰም በዛ አማራ ክልል የነበረውን ህዝባዊ መሰረቱን ያጣና የሚንጠለጠልበት ያጣል። ለመንጠልጠል ሲል እንደዚህ የኤርትራውን ኃይል ሲጎትት ሌላ ነገር ሲያደርግ ደንብሮ ያንን ሲገል ይህንን ሲገዝል አገሪቷን አተራምሶ ወይ አፍርሶ ለራሱም የሚጠፋ ቅብዝብዞ ነው የሚቀረው። ከዚህ የተረፈ ነገር አያመጣም ይሄ ፋኖ ላይ የያዘውም ማሳደድ። እንደዚህ ነው የማያውቋቸው።
እንግዲህ እሱን ካልን በኋላ ሰዓታችን እንትን እያደረገ ነው እና ይሄ ጦርነቱ ብዙ ነገሮችን እያመጣ ነው። አሁን ኦሮሚያ ክልል ስትሄድ የኦሮሞ ነጻነት ሰራዊት ደግሞ ራሱን የቻለ ወደ 7 ወረዳዎችን እንደተቀለለ አሁን እየተወራ ነው። ዛሬ ጠዋት የሰማሁት አለና የእነሱን ስጋት እንዴት ነው የምትመለከተው? አሁን ቀደም ያልከው የኢትዮጵያ አንድነትን በምንልበት ጊዜ የመብት ጥያቄ ነው፣ ሁሉም አንድ ላይ የተያዘ ነገር ነው። ትንሽ ይሄ አንድነት ኃይሉ ህገ መንግስቱ ብለው ይላሉ። እኔ የአንድነት ኃይሉ የአሜሪካን እንግዲህ የሚሰግዱለት የአሜሪካን ህገ መንግስት ወይም ደግሞ የሌላ የአውሮፓ ህገ መንግስትን እንኳን አምጥተህ ኢትዮጵያ ውስጥ ይሄ ነው ብለህ ብትል ብትሰጣቸው እንኳን ትክክል ነው ብሎ የሚቀበሉ አይደሉም። እሱን በደንበኛ ነው ቁጭ ብለህ ስትመለከት፣ ምክንያቱም ህገ መንግስቱ ላይ የሚሻሻሉ ነገሮች ይኖሩበት እንደሆነ ነው እንጂ ምንም እኔ አላየሁኝም። አንድም ሰው ደግሞ የሚገርመው ምንድን ነው እነዚህ የፖለቲካ አንቂዎች የተባሉ ሰዎች ማስረጃዋለን ይሉሃል፣ ይሄ ነገር እኮ ተብሏል ይሉሃል። ግን ምንድን ነው ብለህ ብጠይቃቸው እኔ ያጋጠም ከሰሞኑ ያጋጠም ምንድን ነው ችግሩ ብዬ ስለው አንቀጽ 39 አለ። እንዲህ አንቀጽ 39 ምንድን ነው ችግሩ አልኩት። አንቀጽ 39 መደገፍ መገንጠል ይደገፍ፣ አንድ ሰው ለምን ይገነጠል መጠየቅ አለብህ። መገንጠልን ይደግፋል ሳይሆን አንድ ሰው ለምንድን ነው መገንጠል የሚፈልገውን ብለህ ነው መጠየቅ ያለብህ ነው ጥያቄው ነበረበት። ያንን የሚጠየቁን ጥያቄ ካሟላህለት ለምንድን የሚገነጠለው? ይሄ የመንግስት ኃላፊነት ነው፣ የመንግስት ኃላፊነት ነው። ግን
መገንጠል እኮ ኢንድ አይደለም ሚንስ ነው።
አዎ
መብትና ነጻነቱን ሲያጣ ነው ወደ መገንጠል የሚሄደው። ስለዚህ መብትና ነጻነትን አከብርልሃለሁ፣ ይኸው እንደማከብርልህ ደግሞ ከፈለክ ትሄዳታለህ ብሎ ከፈለክ መሄድ ትችላለህ ተብሎ የተቀመጠ ዋስትና ነው እንጂ ሂድ ማለት አይደለም።
እና አተረጓጓማቸውም አንድነት ኃይል አካባቢ ያሉ ሰዎች አተረጓጓማቸውም አካሄዳቸውም ከራሳቸው ከግልም ይሁን በደቦ ልበለው በማህበር ተደራጅተው የጥላቻ ፋብሪካ የፈበረኩ ነው ይመስለኝ። እና እነዚህ ነገሮች አሉ። ለማንኛቸው ወደ ኦሮሚያ ክልል እንሂድና የሰሞኑ የኦሮሞ ሰራዊት ሂደቶች ምን ይመስላሉ? ወዴትስ እያመራ ነው እንበልና ከዛ እሱን እንትን ሰዓት ካለን አንድ መጨምርልህ ነገር አለ።
እንግዲህ ይኸውልህ በጣም ትልቅ ኃይል ሆኗል። ትልቅ ኃይል በጣም የሰለጠነ የተደራጀ የታጠቀ የነቃም በደንብ ቅድም እንዳልኩ የትግራይን ሳነሳል እንደነበረው የነቃ ነው። የዚህ የኦሮሞ ነጻነት ሰራዊት የሚባለው ውስጥ ሄደ ብታይ አብዛኛው ከኮሌጅ ግራጁዌት በላይ ያለ ነው። ሙሉ ያንን ካኪ ለብሶ ሹሩባውን ተሰርቶ ሲታይ በአብዛኞቹ ከኮሌጅ በላይ ያለ ነው እና እስከ ድሮች ድረስ አሉበት። መሀንዲሶች ብዙ ናቸው። የነቃ ጥያቄዎቹን የሚያውቅ ትልቅ ኃይል ሆኗል። እና አሁን እንግዲህ ቅድም አንተ ያነሳቸው 7 ቦታዎች በወለጋ ምስራቅና ምዕራብ ወለጋ ውስጥ ወደ ኢሉ አባቡርና ቡለገደሌ ዞኖች ውስጥ ወደ 7 ወረዳዎችን ሙሉ በሙሉ ተቆጣጥሯል። ይሄ አዲስ እኮ ነው። ይሄ ከሰኔ ወር በእናንተ አቆጣጠር ከሰኔ 20
አሁን ጦርነቱ ከመጣ በኋላ
ከነሐሴ 20 እስከ መስከረም እስከ ትላንትና ድረስ ባለው ጊዜ ውስጥ ነው። ማዕከላዊ ኦሮሚያ የሚባለው እዚህ አምቦ አካባቢ ገጠር ከተማውን እንጂ ገጠሩ ሙሉ በሙሉ ኦልሞስት የሚያስተዳድርበት ሁኔታ ነው ያለው። እዚህ በዚህ ባለፈውም ነገር ያለው በዚህ በቅርሳና ማሊማ በኩል በአዋሽን ይዘ እዚህ አዲስ አበባ ተገብ ድረስ ነው የሚንሸራሸው እስከ ሶዶዳቺ ለምን ምናምን ይዘው እንቀሳቀሳሉ እንደፈለጋቸው ነው ነፃ ወረዳ ነው እና የሚገርመው አሁን ቅርብ ጊዜ ነው ልጆች የነገሩኝ ህዝቡ በጣም እየወላቸው ነው ሌባ እነሱ ያሉበት ቦታ ሌባ የለም ሌባ የሚባል ነገር የለም ሌባ ማን እንደሆነ ህዝቡ ሄዶ ይጠቁማቸዋል መጀመሪያ ጠርተው ይነግሩታል አትስረቅ ከሰረቀ አንለቀ የሚሉታል እንቢ ብሎ ከሰረቀ ያጠፉታል ሌባ የሚባል ነገር የለም ፍጹም ሰላም አለ ሌላ የቢሮክራሲ ሰርቪሶችን ግብር ማስከፈል ምናምን ኦፍኮርስ አልጀመሩም የሰም የማንኛውም ሰው ቤት ገብተው ሲርባቸው እንጀራ አቀብሉኛሉ ሰው ወደ ነው የሚያቀርባቸው ልጆቻችን እያለ እየተቀበላቸው ነው እነሱ ይሻሉናል ማለት ጀምሯል እንግዲህ ወዴት ነው የምንሄደው የሚለው ይሄ ነው በተለይ ቅድም እንዳነሳሁት ትግራይ ላይ በኃይል ገብተው የመጨፍለቅ አዝማሚያ የሚያሳዩ ከሆነ እዛ ጋር የትግራይ ህዝብ ላይ የሚፈጠረው ህመምና ቁጣ እዚህም ነው የሚፈጠረው ስለዚህ እዚህ ያለው ኃይል ኦሮሚያ ቁጭ ብሎ አይጠብቃቸውም ከዛ ስንመለስ አንድ ጊዜ እንደሱ የሚሉት ነገር ነበር ከትግራይ መልስ ሸኔ ላይ የሚሉት ነገር
ነበር ነገርማ
በጣም ተደራጅቶ ግዙፍ ሆኖ ነው የሚጠብቃቸው አንደኛ ሊዋጉት አይችሉም ሁለተኛ እነሱ እዛ ትግራይን ጨፍልቀን እንገዛለን ብለው ሲባዝኑ የኛውን ቆርጦ ሙሉ በሙሉ በቁጥጥሩ አስገብቶ ነው የሚጠብቃቸው እና የኦሮሚያ ሁኔታ ይህን ነው ይመስላል
ሁለት ደቂቃ አለችኝ መሰለኝ በሁለት ደቂቃ ውስጥ እንትን ማድረግ የምትችል ከሆነ ትላንትን የኢትዮጵያ ኢኮኖሚ ከመውደቁ የተነሳ እዚህ አትላንታ ውስጥ $1 በመቶ ኢትዮጵያ ብር እየተመነዘረ ነው። ይሄ ባለፉት ሁለት ሳምንት ከ80 90 አሁን 100 ደርሷል። እናንተ ጋር ተርኪ 150 ነው 200 150 170 እየተመነዘረ ነው ዶላር ይዘከርክ በኢትዮጵያ ብር ኢትዮጵያ እንዲከፈል ያደርጎልሃል እስከ $150 ድረስ 150 200 ብር ድረስ ቪዲዮ ተርኬደን ገንዘብ መላከል መቻል መጀመራለብን እንደ ለማንኛቸው ኢኮኖሚው እንደዛ ያደረገ ነው ተስቦ የነበረው የቻይና ኩባንያ አንድ አራተኛውን አሁን ገንዘብ ካላከፈልክ ብሎ ጭቅጭቅ ተፈጥሮ እንትሩን አንስተውበታል አሁን ቀደም ያዩት ደግሞ የባንኮችን ደግሞ 30% መሸጥ አለባችሁ አዘጋጁ በአንድ አመት ጊዜ ውስጥ የሚል አዲስ መመሪያ ወጥቷል እና እነዚህ በሙሉ ስትመለከተው የሀገሪቱ ኢኮኖሚም እየወደቀ ነው ያለው ጠቅላይ ሚኒስትሩ በምንም አይነት መልኩ የማስተዳደር ብቃትም አቅምም የላቸውም ይሄ ምንም ወዲያ ወዲህ መከራከርበት ነገር ያለ አይመስለኝም መከራከር ያለ ከፈለጋን ሰው መከራከር ይችላል ግን ለማንኛውም ግን እነዚህ ያሉበት ሁኔታ ላይ ነውና አገሪቱ እንዳለች ፈርሳለች የሚባለው ነገር በትክክለኛ ማስቀመጥ የሚቻላል እንዴት ተገመግማል አጠቃልበት በዚህ ላይ
አሁን እንግዲህ በጣም ጉዳዩ ሰፊ ስለሆነ ምንም የሚጨምረው ነገር የለም አንተ እንደምለው እንዴ እንዳልከው ማስተዳደር አልቻለም በቃ ተቀጠለ ችግሮቹ መልሰው ሊፈቱ የማይችሉ ሆነው እየሰፉ እና እየተወሳሰቡ ነው የሚመጡ ስለዚህ አሁን ያለው ስርዓት እድሜ በጨመረ ቁጥር መልሰን ወደማንወጣበት አዘቅት እየሄድን ነው ኢሪቨርስብል ወደሆነ ሁኔታ ውስጥ እየሄድን ነው ዋጠን መውጣት ወደማንችልበት ነገር
በጣም አመሰግናለሁ ለዛሬ ሰዓታችን አልቃለች አድማጮች ስላዳመጣችሁን እያመሰግን በሚቀጥለው ሳምንት በሰላም ያገናኘን መልካም የመውሊድ በዓል መልካም የደመራ መስቀል በዓል ይሁንላችሁ ሰላም ሁኑ ዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ